እንደምናምሽታችኋል አድማጭ ተመልካቾቻችን። የሰኞ ምሽት መጋቢት 19/2014 ዓ.ም የጋቢና ቪኦኤ መሰናዶ ጀመረ። ከሁሉ አስቀድመን አብራችሁን ስለተመሹ እያመሰገንን ለምሽቱ ያዝናቸውን ቅንብሮች እናስተዋውቃችሁ።
ሰምፖይንት ሁኔታውን መናገር ካልቻልን ሁኔታውን ማሳየት ካልቻልን መጨረሻችን በጣም በጣም አስጊና አስፈሪ ይሆናል ያለው ያ ነው።
የፊልምና የሙዚቃ ባለሙያ ዮሐንስ ፈለቀ ነው የሰማችሁት። በዘጋቢ ፊልሞች ዓለም አቀፍ ዕውቅናን አግኝቷል። ካፕታን ሲዩም ጋር በመሽቱ ዘለግ ያለ ቆይታ ይኖራቸዋል። በሌላ በኩል ደግሞ ስፖርትና ሌሎች ጥንቅሮችንም ይዘናል። መሰናዶን እየመራው ኤደን ገረመው ከአቀናባሪያችን ንጉሥ ታምሬ እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ የምዘልቅ ይሆናል። ከሁሉ አስቀድመን ግን ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ካፕታን ሲዩም
አመሰግናለሁ ኤደን። በአውሮፓውያኑ 2013 ዓ.ም ጀምሮ ማዕከላዊ አፍሪካ ሪፐብሊክን እየናጠ የሚገኘውን የእርስ በርስ ጦርነት ለመግታት የተጀመረው የሰላም ንግግር ካላንዳሽ ተጨባጭ ምርታ በትናንትናው ዕለት ተጠናቋል። የሰላም ንግግሩ የተጀመረው አሳለፍነው ሰኞ ቢሆንም አንድም የአማጺ ቡድን አልተጋበዘም። የተቃዋሚ ፖለቲከኞች መድረኩን በመቃወም ሳይገኙ ቀርተዋል። ፕሬዚደንት ቫውሲን አርቻንግ ከአወዛጋቢው የሁለት አድጋሚ ድላቸው በኋላ የርቅና ንግግር መድረክ እንደሚያመቻቹ ቃል መግባታቸው ይታወሳል። በቅርቡ ፕሬዚደንቱ ውይይታቸውን ከተቃዋሚ ፖለቲከኞችና ሲቪል ማህበረሰቦች ጋር ለማድረግ መወሰናቸው ብዙዎችን ያስገረመ ቢሆንም የመነጋገሪያ አጀንዳዎችና ግባቸው ግልጽ አለመሆኑ እየተወሳ ነበረ። ቀጠናዊ ተንታኞች ዓለም አቀፍ ማህበረሰቡን ለማረጋጋት የተደረገን ያሉት ጥረት የሀገሪቱ መሪ ለሶስተኛ ጊዜ በስልጣን የቆዩ ዘንድ ህገ መንግስታዊ ማሻሻያ ከማድረጉ እቅድ ጋር ተያዘ ተቀባይነት እያጣ ይገኛል። ታሊባን በአፍጋኒስታን የሚገኙ የግል ቴሌቪዥን ጣቢያዎችን ከአሜሪካ ድምጽና ከእንግሊዙ የዜና አገልግሎት BBC የሚተላለፉ የዜና ስርጭቶችን እንዳያስተላልፉ ከልክሏል። እስላማዊ ቡድኑ ባለፈው ነሐሴ ወደ ስልጣን ከመጣ ወዲህ የመናገር ነጻነትን ለማፈን በሀገሪቱ ላይ ካከታተላቸው ክልከላዎች መካከል የቅርብ ጊዜ ሆኖ ተብሏል። መቀመጫውን በዋሽንግተን ዲሲ ያደረገው የአሜሪካ ድምጽ ታሊባን ዝግጅቶቹን ከአየር ለማውረድ መወሰኑን አውግዟል። ይህንን አሳሳቢና መልካም ያልሆነ ውሳኔ ዳግመኛ እንዲያጤን የተቋሙ ኃላፊ ዮላንዳ ሎፔዝ በትናንትናው ዕለት ባወጡት ደብዳቤ ጠይቀዋል። ቪኦኤ በአፍጋኒስታን አጋሮቹ ቶሎ ኒውስ እና ሻምሳድ ቴሌቪዥን የሚተላለፉ የሀገሪቱ አበይት ሁለት ቋንቋዎች ፓሽቶና ዳሪ በሳምንት 5 ቀናት የግማሽ ሰዓት ዜና መርሃ ግብር ሲያዘጋጅ ከርመዋል። የታሊባን ትዕዛዝ ተስፋ አስቆራጭና አሳዛኝ ቢሆንም መሰናዶዎቹ ግን በቴሌቪዥን ራዲዮና ኢንተርኔት መሰራጨታቸውን እንደሚቀጥሉ ሎፔዝ አክለዋል። በተመሳሳይ የቢቢሲ ዓለም አቀፍ አገልግሎት ታሊባን በጣቢያ የጣለውን ገደብ እንዲያነሳ ጠይቋል። በፊልሙ ዓለም ትልቅ ስም የሚሰጠው የኦስካር ሽልማት በትናንትናው ምሽት ተደርጓል። ኮዳ የተሰኘው በምልክት ቋንቋ የተሰራው ፊልም የዓመቱን ምርጥ ፊልም ሽልማት ሲወስድ፣ ትሮይ ካትሱር የተባለው ተዋናይ በኦስካር ታሪክ የመጀመሪያው መስማት የተሳነው ተዋናይ ያደረገውን ምርጥ የረዳት ተዋናይነት ሽልማትን አሸንፏል። በምርጥ ዳይሬክተር ዘርፍ ጄን ቻምፒዮን ዘ ፓወር ኦፍ ዘ ዶግ ፊልም አሸንፋለች። የምርጥ ሴት ተዋናይነትን ክብር ጀሲካ ቻስቲን ዘ አይስ ኦፍ ታሚ ፋይ በተሰኘው ፊልም ላይ ባሳየችው ብቃት ተቀዳጅታለች። በምሽቱ ሚስቴ ላይ ቀልድሃል በሚል የመድረኩን አስተናባሪ ኮሜዲያኑን ክሪስ ሮክን በጥፊ በመማታቱ ብዙሃንን ለድንጋጤ ዳረገው ዊል ስሚዝ ኪንግ ሪቻርድ በተሰኘው ፊልም ላይ ባሳየው አተዋውን የዓመቱ ምርጥ ተዋናይ ሽልማት ተበርክቶለታል። ሽልማቱን በተቀበለ ጊዜ ለቀደም አድራጎቱ የሽልማቱን ተቋም ይቅርታ ጠይቋል። በስተመጨረሻም የኮሮና ቫይረስ እንደ አዲስ የተቀሰቀሰባት ቻይና የሻንጋይን ከተማ አብዛኛውን ክፍል እንደዘጋች ተሰምቷል። የሻንጋይ ፑዲያንግ የፋይናንስ ቀጠና ሳምንቱን ሙሉ ዝግ እንደሚሆን የታወቀ ሲሆን ነዋሪዎችም በቤታቸው መቀመጥ ይጠበቅባቸዋል። እጅግ አስፈላጊ ከሆኑት በስተቀር ስራ ቤቶች እንዲሁም የንግድ ተቋማት ተዘግተው እንደሚሰነብቱ፣ የህዝብ ማጓጓዣ አገልግሎትም ስራ እንደሚያቆም ተዘግበዋል።
ዜናዎቹ ሀብታሙ ስዩምን አመሰግናለሁ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የአዲሱ ትውልድ ድምጽ ጋቢና ቪኦኤ የሰኞ ምሽት መጋቢት 19/2014 ዓ.ም መሰናዶ ነው። ወደ ዘገባዎቻችን እንሻገር። ሳምራዊ ሄሎ ኢትዮጵያ ጀስት ፎር ዋን ዴይ Where is my dog? የዛሬ ቀዳሚ እንግዳችን ከሚታወቅባቸው የፊልም ስራዎች መካከል ጥቂቶቹ ናቸው። በተለይም በዘጋቢ ፊልሞች ዘርፍ ዓለም አቀፍ ዕውቅናን ያስገኙለትን ፊልሞች የኢትዮጵያውያንን ነባራዊ ህይወትን በማሳየቱ ረገድ የራሳቸውን ልዩ ቀለም ትተዋል። የሙዚቃ ባለሙያም ነው የዛሬ እንግዳችን ዮሐንስ ፈለቀ ይባላል። ከሰሞኑ በስደት በሚኖርባት አሜሪካ የገጠመውን የህይወት ውጣ ውረድ የሚያስቀኝ The Ins and Outs የተሰኘ ዘጋቢ ፊልም ለእይታ ለማብቃት እየተሰናዳ ይገኛል። በዋዜማው ታዲያ ከሀብታሙ ስዩም ጋር እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ስቱዲዮ ቁጭ ብለው ሀሳቦችን ተለዋውጧል። ቆይታቸው የሚጀምረውም የአሁኑ ዘጋቢ ፊልም ትኩረት በራሱ በፊልም አዘጋጁ ላይ በማነጣጠሩ ምክንያቱም ከሚያስረዳበት ነው።
አዎ፣ በጣም ተገቢና ከባድ ጥያቄ ነው። እንግዲህ ጊዜ ያው እንደ ፊልም ባለሙያ ትኩረት ሰጥተን የምንሰራው ዳይሬክተር በመዝናኙ ሀሳባዊ ልብ ወለድ ወይም ደግሞ ከእውነተኛ ታሪክ ላይ የተመሰረቱ ነገሮችን ሰርተን ነው ለህዝብ የምናወጣው። ብዙ ጊዜ እውነትን የማየት ወደ ራስ የመመለስ ምን እየሆነ ነው የሚለውን ጥያቄ መጠየቅ እንትኑ በጣም አናሳ ነው እና ያው በተወሰነ ጊዜ ቢሆን ራሳችንን እንጠይቃለን። የት ነው ያለሁት? ወዴት እየሄድኩኝ ነው? ምን እየሆነ ነው ያለው የሚለውን ጥያቄ በተደጋጋሚ በምንጠይቅበት ጊዜ እውነታው ይታያል። ስለዚህ ይሄንን ደግሞ የኔ የሄድኩበትን መንገድ ውጣ ውረዱን አጠቃላይ ሌሎች ሰዎች ይጋሩታል። የሌሎች ሰው ውጣ ውረድ ነው ወይ ይሆነ ያለው የኔ ብቻ ሳይሆን የሁሉም ሰው ሐሳብ ነው የሚለው ለደሜ ለሰደርስ በኔ ውስጥ ሌሎችንም ማሳየት ይችላል ወይ ሳስብ ፈጠራዊ የልብ ወለድ ምናምን ነገሮች ውስጥ ከመሄድ እውነታው በጋህድ አለን ያለንን የሚታየውን ነገር መስራቱ የግድ ሲሆን የተሰራ ዶክመንተሪ ፊልም ነው።
አምናለሁ ጨለማ
በዚህ ፊልም ላይ ብዙዎቻችን በግላችን ላይ ደርሰው ነገር ግን አደባባይ ልናወጣችን ማንፈልጋቸው ጉዳዮች ሁሉ አነሳስተዋል። በተለይ በውጭ ሀገር ውስጥ የምንኖር ኢትዮጵያውያን ለምሳሌ እዚህ ወትሮ ከነበርክበት ስኬታማ ወጥተህ በየቀኑ ቀናት ለማለፍ የጀመርካቸውን የስራ አይነቶች አሳይተሃል። በትዳር ውስጥ የገጠመህን ፈተና አሳይተሃል። የቤተሰብ ሞትና ሀዘንንም አሳይተሃል። ይህን ያክል ግልጽ ለማድረግ ራስን የፈለክበት ምክንያት ምንድነው? አሜሪካ ሄዷል ተብሎ መወራቱ ቀረ? ደግ ደጉን በጎ በጎን ጎል አድርገህ ፈተናውን ጣልጣል ማድረጉ ላይ ለምን አልበረታህም?
አዎ፣ እንግዲህ በጣም ቻሌንጂንግ የሆነ ነገር ነው። እስከመቼ ተሸፍኖ በውሸት የድረስ ነው ምን ሄደው? At some point እውነታውን መናገር ካልቻልን እውነታውን ማሳየት ካልቻልን መጨረሻችን በጣም በጣም አስጊና አስፈሪ ይሆናል ያለው ያ ነው። ስለዚህ ከቅዠቱ ዓለም ወጥተን ሪያሊቲውን እያየን ያለውን በተጨባጭ እየሆነ ያለውን ነገር አምነን ተቀብለን ያንን ለመለወጥ ካልሰራን የትም አንሄድም፣ የትም መሄድ አንችልም። ስለዚህ አይ ነው በጣም ከባድ ነው። በጣም ሴንሲቲቭ የሆኑ ፓርቶችን ነው የነካሁት። ብዙዎች ሊደፍሩት የማይችሉ ነገሮችን ነው፣ ግን እውነት ነው፣ እውነት ነው፣ ሀቅ ነው። ይሆን ያለው ነገር ይሄ ነው። ይሄንን ሰዎች ማየት አባቸው። በዚህ ውስጥ በእውነት ውስጥ በሀቅ ውስጥ ሰዎችን ማስተማር ይችላል፣ መለወጥ ይችላልና ከባድም ቢሆን ደፍሬ የገባሁበት ነው። በነገር ላይ ይህ የመጀመሪያ አይደለም እውነት በመናገር። እንደውም ብዙ ጊዜ ስኬታማ ምላቸው የኔ ስራዎች እውነቱን የተናገርኩ ጊዜ እውነትን መሰረት ያደረጉ ስራዎችን በመሰራበት ጊዜ በመላው ዓለም ተቀባይነት አግኝተዋል ብዬ ማስተባቸው ከልብ ወለዶቹ ይልቅ እውነተኛ ስራዎቹ ናቸውና ይሄኛው በርግጥ እስከመጨረሻው ሄዶ እኔ እንደዚህ ነኝ፣ ይሆነ ያለው ነገር ይሄ ነው፣ ያለንበት ሁኔታ ይሄ ነው የሚለውን አስተብ ይዤ ሁሉንም ይነካሉ የሚለውን ከኔ ከግል ታሪክ በዘለለ የእያንዳንዱን ህይወት ይዳስሳል የሚለውን ግምት ውስጥ በማስገባት የተሰራ ፊልም ነው።
የዘጋቢ ፊልም ተሳትፎ ይሄ የመጀመሪያ አይደለም። ከዚህ በፊት በመላ ዓለም እውቅና ያስገኙልህ ሽልማት ያስገኙልህ ዘጋቢ ፊልሞች አሉ። ከነዛ መካከል አንዱ ዋንዳ የተሰኘው ፊልም ነው። መጀመሪያ ግን በዘጋቢ ፊልም ሰሪነቱ በደንብ ያስተዋውቀስ ነው ብያስባለሁ። እሱም ከእውነታ ብዙ ይራቅ አይደለም። ስለምን እንደነበረና ማን ላይ እንደሚያነጣጥር አድማጮችና ተመልካቾች ባጭሩ ንገረን።
እሺ፣ አጠር አድርጌ ልንገር። እንግዲህ ያው እኛ ተወልጄ ያደግኩት በአዲስ አበባ በተለምዶ ፈረንሳይ ለጋሲዮን አካባቢ በሚባል ቦታ ነው። በኑሮ አነስተኛ ከሚባሉ ቤተሰቦች ነው የተወለድኩት። የወታደር ልጅ ነኝ። በአብዛኛው እዛ አካባቢ ያለ ሰው ህይወትን ለማሸነፍ ትግል ያደርጋል። እናትም ልጅም እህትም ወንድምም ሁሉ ጥረት ላይ ነው። ከነዚህ ውስጥ አንዱ ጥረት ከምናደርግባቸው ነገሮች አንዱ ለማገዶ የሚሆን እንጨት ጫካ እንጦጦ ተክሎ ነው። እንግዲህ አብዛኛው እድሜያችንን አራዎቹ ምናምን ስካዮቹ ድረስ ያለ ሄደ የለም እና ረጅም መንገድ ተዘን ነው 3 4 ሰዓት በእግር ተጉዞ ከዛ በኋላ ያንዳንዱ አቅጣል ተለክማ ከደጠባቂው ከንቱ ጋር ከብዙ ቻሌንጆች ጋር መጣ። ግማሹ ለቤት ግማሹ ደግሞ ለመሸጥ ህይወትን ያስተዳድራል። በዚህ ህይወት ውስጥ ነው ያለፍነው። just for one day ይሄንን ህይወት ስቲል እየገፉ ያሉ እናቶች የሚከፍሉትን ዋጋ ከራሳቸው አልፎ ለልጆቻቸው ልጆቻቸውን ለማሳደግ የሚከፍሉትን መስዋዕትነት የሚያሳይ የ9 ደቂቃ ፊልም ነው። የራሴ የግሌ የህይወት ታሪኬ አንዱ ታሪኬ ነው።
ምናልባት ካልተሳሳትኩ ቀደም ባለ መድረክ ላይ ያንተ ግልህ ወይንም ደግሞ ያሳደጉ የእናትህም ያለፉበት ሊሆን ይችላል የሚል ነገር ጠቅሳል። እንደዛ ከሆነ አይቀር ይሄንን ፊልም በመቅረጽ ሂደት ውስጥ ያለው የስሜት ግብግብ ምን ያክል ነው? ምክንያቱም ያሳደጉ ወይም አንተም ያደግበት መንገድ ስለሆነ እነዛ ሰዎች ፈተና ከካሜራ አልፎ አንተ ላይስ ምን ያክል ይደርስ ነበር?
እንግዲህ ያው የዚህ ፊልም ዋናው ጭብጡም አላማው ዋጋ ተከፍሎብናል። ዋጋ ተከፍሎብን ያደግ ነው እና እያንዳንዱ እናት በምን አይነት መከራ ውስጥ ልጆቻቸውን ያሳደጉ እንደሆነ የሚያሳይ ሳቢ ነው። just for one day እንደዛ ነው ያደኩት። ዋጋ ከፍላልኝ ነው እናቴ ያሳደገችኝ እና የሆነ ቀን ስትነቃ ምናልባት እንግዲህ ወጣቶች ልጆች ደርሰው ቤተሰቦቻቸውን ህይወት የሚቀየር እድሉ ሊኖር ይችላል። ልክ አሁን እኔም እናቴን የከፈለችውን ዋጋ ያህል ባይሆንም በተወሰነ ደረጃ ለመርዳት ችዬ ያለው ሌሎች ወንድሞችም እንደዚሁ። ነገር ግን ስቲል በተመሳሳይ ሁኔታ ልጆች ወልደው ለፍሬ አልበቁ ወይም ደግሞ የህይወት የሌሉ የተለያዩ እናቶች አሉ። ስቲል በዛ ኖት ከእናቴ ጋር ማገዶ ለመልቀም ጫካ ይሄዱ የነበሩ ዛሬም ድረስ እዛ ይሄዱ ያሉ ሰዎች አሉ። ይህንን እያየ የኪነ ጥበብ ሰው ነኝ ብለህ እንደብቀው ሸፍነው የምትሄደው ጉዳይ አይደለም። ሀቅ እውነት ነው። እና ይሄንን መናገር ወጥ መናገር ስትችል ነው ለውጥ መምጣት የሚችለው። ቻሌንጅ ሊኖር ይችላል። በትለኔ ፕራውድ ማድረግበት ነው። ምንም ጥያቄ የለው። ይሄ በህይወት ያለፈ ታሪክ ነው። ዋጋ ተከፍሎብን ያደግ ነው። ያንን ደግሞ ለመመለስ እንጥራለን። የዛ የፊልም አካል ነው።
ከዘጋቢ ፊልም መስክ ሳንወጣ ሌላኛው አነጋጋሪ የነበረው ለብዙ ነገሮችም እንድትፋጭ በኋላም ደግሞ ጦሴ መዘዘበት ሌላኛው ስራ Where's My Dog የተሰኘው ስራ ነው። እሱ ስራ ደግሞ ውሻውን ፍለጋ ስለወጣ አንድ አዲስ አበባ ማሪ ፊት ለፊት ይናገራል። ነገር ግን ብዙ ሰዎች ፊልሙ የውሻ ፍለጋ ጉዳይም አይደለም የማህበረሰብ ነጸብራቅ ነው በሚለው ይሟገታል። ያንተ ግምት ነበር ያን ፊልም ለመስራት?
እንደነገርኩት ነው እንግዲህ ያው ፊልሙ ላይ በተወሰነ ደረጃ የዚህ ፊልም ለመግለጽ ሞክሬያለሁ። ዘ ኢንሳይድ አውት ላይ ይሄ ፓርት አለ። እንግዲህ የጎዳና ልጆች ያው በአብዛኛው ህይወታችን ያሳለፍነው እንግዲህ መርካቶ፣ ፒያሳ ያው ትግል በማድረግ ነው። እና በአንድ ወቅት የምሰራቸውን ፊልሞች ዲስትሪቢዩት የሚያደርግልኝ መርካቶ አካባቢ ሱቅ ያለው ሰው ውሻ ይጠፋ ብሎ 3000 ብር ውሻውን ላገኘ ሰው ለመስጠት አናውንስ አድርጎ የጎዳና ልጅ በጠቅላላ የከተማውን ውሻ እየፈለገ እሱ ሱቅ ድረስ ይመጣል። እና በአጋጣሚ እዛ ቦታ ስገኝ ምንድን ነው ብዬ ጠየቅኩት። አይ ውሻ ይጠፋ ብዬ የሌለ ውሻ ያመጡ ይሄን ውሰድ ይያሉኝ ያስተገሩ ነው አለ እንዴ ዳትስ ኤኒ ፖይንት where is my dog in this ram and shay one point በውስጡ ምን አለ ፊልሙ ላይ እንደምታዩ ብዙ ነገሮች አሉ ብዙ ነገሮች አሉ እነዚህ ልጆች ለምንድነው ጎዳና ላይ ወጡት ውሻና የሰው ልጅ ቫልዩ ምንድነው በአጠቃላይ ያለውን የኡነቱ ጋሃዱ ዓለም የሚያሳይ ነው በዛ ደግሞ የምትከፍለው ዋጋ አለ ያው ብዙ ጊዜ ኡነት እንዲነገር አንፈልግም አሁንም እዚህ ኢንሴንድ አውት ላይ ያ ይያዩት ያለው ያው ገና እንግዲህ ፐብሊክ አልወጣም ፊልሙ በቀጣዩ ወር አውሮፓም እዚህ በአሜሪካም ኢትዮጵያ ውስጥም ይመረቃል በጣም ከባድ ቻሌንጅ እንደሚያመኝ አቋዋለሁ ኡነት አኔ ተናገርኩት ሀቅ ነው ብዙ ጊዜ ኡነት አንፈልግም አንስ መስማት አንፈልግም ኡነቱን ሀቁን ማየት መራርም ቢሆን ኡነቱን ተቀብሎ ነው ወደፊት መራመድ የሚቻለውና where is my dog ያው ደስተኛ አያሉ ብዙ ሰዎች ነበሩ አለ ደስ ሁላችንም የሌለን ኢትዮጵያን ፕሮሞት ማድረግ እንዲማድረ የሆነ ነገር ማሳየት ነው ግን አቁ ሪያሊቲ እንደዛ ነው ያለንበት አይደለም ስለዚህ እሱም ከምኮራባቸው ስራዎች አንዱ ነው ህይወትን ምን ይመስላል የሚለውን የኢትዮጵያ በተወሰነ ደረጃ ማሳየት ይችላል ማለት ነው
ሀብታሙ ስዩምና ዮሐንስ ፈለቀ የጀመሩት ቆይታ አልተጠናቀቀም በነገው ምሽት ተከታዩ ክፍል የሚቀርብ ይሆናል ወደ ተከታዮቹ ዘገባዎች እንሻገር ከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ በየለቱ የሚተላለፈው ለቢናቬ የ30 ደቂቃ መሰናዶ ነው አብራችሁን ስለሆናችሁ እናመሰግናለን ኤርትራዊው ብስክሌተኛ ግርማይ የጄንት ዊልቨልገን የመጀመሪያው አፍሪካዊ አሸናፊ ሆነ 51ኛው የኢትዮጵያ አትሌቲክስ ሻምፒዮና ዛሬ በሐዋሳ ተጀምሯል ጣሊያን በሰሜን መቄዶንያ ተሸንፋ ለሁለተኛ ጊዜ ተከታታይ ካለም ዋንጫ ውጪ ሆናለች ኬኔዲ አባታ ተከታዩን ሰዓት በስፖርት ዘገባዎቹ ይረከባል
አንደኛው የኢትዮጵያ አትሌቲክስ ሻምፒዮና በሐዋሳ ኢንተርናሽናል ስታዲየም በዛሬው ዕለት መካሄድ ጀምሯል። ጠዋት በመክፈቻው በሴቶች የአሎሎ ወራ በተካሄደ የፍጻሜ ውድድር ዙርጋ ኡስማን ከመከላከያ አንደኛ፣ መርሃዊት ጸጋይ ከኢትዮጵያ ንግድ ባንክ ሁለተኛ፣ እንዲሁም አመለይ በልጣል ከመከላከያ ሶስተኛ ወጥተዋል። በወንዶች ስሉዝ ላይ ደግሞ ክችማን ኡጁሉ ከኢትዮጵያ ኤሌክትሪክ፣ ዶል ማች ከኢትዮጵያ ንግድ ባንክ እና በቀለ ጅሎ ከኦሮሚያ ክልል ከአንደኛ እስከ ሶስተኛ በመውጣት አሸንፈዋል። በጠዋቱ መርሃ ግብር በ800 ሜትር በ400 ሜትር እና በ100 ሜትር የወንዶችና የሴቶች የማጣሪያ ውድድሮች መካሄዳቸውንም የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። በዋናነት ተተኪ አትሌቶችን የማፍራት ዓላማ ያነገበው ሻምፒዮናው በ50 አመታት ጉዞ እንደ አትሌት ኃይለ ገብረስላሴ፣ ጌጤ ዋሚ፣ ደራርቱ ቱሉ፣ ገዛኸኝ አበራ፣ ቀነኒሳ በቀለ፣ ጥሩነሽ ዲባባ፣ ብርሃን ያደሬ፣ መሰረት ደፋር፣ ኢብራሂም ጄላን፣ መሐመድ አማን፣ ገንዘቤ ዲባባና አልማዝ አያና ያሉ በርካታ ስመጥር አትሌቶችን ያስገኘ ውድድር ሆነም ከፌዴሬሽኑ የተገኘው መረጃ ያመለክታል። ለአንድ ሳምንት በሚቆየው በዚህ ሻምፒዮና 7 ክልሎችን፣ 2 የከተማ አስተዳደሮችንና 24 ክለቦችን የሚወክሉ ከ1000 በላይ አትሌቶች በተለያዩ የአትሌቲክስ ስፖርት አይነቶች ይሳተፋሉ ተብሏል። የኢትዮጵያ ከ20 አመት በታች ሴቶች ብሔራዊ ቡድን በመጨረሻ ማጣሪያው ተሸንፎ ወደ ዓለም ዋንጫ ሳይልፍ ቀረ። በዓለም ዋንጫ ማጣሪያ አስደናቂ ጉዞ ሲያደርግ የነበረው የኢትዮጵያ ከ20 አመት በታች ብሔራዊ ቡድን በመጨረሻ ዙር የደርሶ መልስ ጨዋታዎች ተሸንፎ ከዓለም ዋንጫ ተሳትፎ ውጪ ሆኗል። በኮስታሪካ አስተናጋጅነት በሚካሄደው ቀጣዩ የዓለም ዋንጫ ለመሳተፍ ለመጨረሻ ዙር ማጣሪያ ደርሶ የነበረው ብሔራዊ ቡድኑ ከሁለት ሳምንታት በፊት በአዲስ አበባ የጋናቸውን አስተናግዶ 3 ለ0 መሸነፉ ይታወሳል። ትናንት እሁድ መጋቢት 18 ደግሞ የመልስ ጨዋታውን በጋና አድርጎ 2 ለ1 በመሸነፍ በድምር የ5 ለ1 ውጤት ወደ ዓለም ዋንጫው ሳይልፍ ቀርቷል። የሁለቱ ቡድኖች የትናንቱ የመልስ ጨዋታ በጋና ስፖርት ስታዲየም የተደረገ ሲሆን ለጋና በ2ኛውና በ25ኛው ደቂቃ ሰላማቱ አብዱላሂ፣ ለኢትዮጵያ ደግሞ በ29ኛው ደቂቃ ላይ መሳይ ተመስገን በመጀመሪያው አጋማሽ ባስቆጠሯቸው ጎሎች ጨዋታው በጋና አሸናፊነት 2 ለ1 መጠናቀቁን የኢትዮጵያ እግር ኳስ ፌዴሬሽን መረጃ መረጃ አመለክታል። በአጠቃላይ በድምር ውጤት ጋና 5-1 በማሸነፍ ለቀጣዩ የኮስታሪካ ከ20 አመት በታች ሴቶች የዓለም ዋንጫ ስታልፍ የሚደነቅ ጉዞ ስታደርግ የነበረችው ኢትዮጵያ ደግሞ በማጣሪያው የመጨረሻ ዙር ተሸንፋ ተሰናብታለች። ኤርትራዊው ብስክሌተኛ ቢኒያም ግርማይ የጀንት ዊቨልገም የመጀመሪያው አፍሪካዊ አሸናፊ ሆነ። የ21 አመቱ ቢኒያም ግርማይ ትናንት በቤልጅየም በተካሄደው ታዋቂው የጀንት ዊቨልገም የብስክሌት ውድድር በማሸነፍ የመጀመሪያው አፍሪካዊ በመሆን ታሪክ ሰርቷል። 249 ኪሎ ሜትር የሚሆነውን የአንድ ቀን ውድድር በመርታት በታሪኩ ትልቁን ድል ያስመዘገበው ቢያም ውድድሩ ሊጠናቀቅ 24 ኪሎ ሜትር ሲቀረው ወደፊት ወጥተው እስከ መጨረሻው ከፊት ሲመሩ ከነበሩ አራት ብስክሌት ኞች መካከል አንዱ ነበር። በስተመጨረሻም ውድድሩ ሊጠናቀቅ 250 ሜትር ሲቀረው ከኋላ አፈትልኮ በመውጣት ብርቱን ፉክክር አንደኝነት ማጠናቀቅ ችሏል። ቢኒያም ውድድሩን ለማጠናቀቅ 5 ሰዓት ከ37 ደቂቃ ከ57 ሰከንድ ፈጅቶበታል። ይህን ውድድር በማሸነፍ ለአፍሪካ ታሪክ የሰራው ቢኒያም ከድሉ በኋላ በሰጠው አስተያየት ውጤቱ የማይታመንና አልጠበቀው መሆኑን ገልጾ እዚህ የመጣሁት ባለቀ ደቂቃ ሲሆን በብስክሌት ውድድር ታሪክ ሰርቻለሁ ብሏል። ለአፍሪካ ብስክሌትና ለመላው አፍሪካውያን ብስክሌተኞች እንኳን ደስ አላችሁ ሲልም ደስታውን ገልጿል። በውድድሩ ከቢኒያም ጋር ተናንቆ የገባው ፈረንሳዊው ክሪስቶፈር ላፖርቴ ለጥቂት ተቀድሞ ሁለተኛ ሲወጣ፣ የቤልጅየሙ ድሪስ ቫንጌስቴል የሀገሩን ልጅ ጃስፐር ስቱይቨንን አስከትሎ በመግባት ውድድሩን በሶስተኝነት አጠናቋል። በሴቶቹ ምድብ ጣሊያናዊቷ የዓለም ሻምፒዮን ኤልሳ ባልሳሞ በአንደኝነት ስታሸንፍ፣ ኔዘርላንዳዊቷ ማሪያን ቮስና ሌላኛው ጣሊያናዊት ማሪያ ጂውሊያ ተከታዮቹን ደረጃዎች ይዘው ጨርሰዋል። በመጨረሻም ጣሊያን በሰሜን መቄዶንያ ተሸንፋ ከዓለም ዋንጫ ውጪ ሆነች። ለኳታሩ የዓለም ዋንጫ የሚደረጉ የጥሎ ማለፍ ጨዋታዎች በተለያዩ አህጉራት የቀጠሉ ሲሆን በእግር ኳሱ ስማቸው በቀዳሚነት ከሚነሳ ሀገራት መካከል አንዷ የሆነችው ጣሊያን ባልተገመተ መልኩ በሰሜን መቄዶንያ ተሸንፋ ከዓለም ዋንጫ ተሳትፎ ውጪ ሆናለች። የማይታመነው ሽንፈት ሐሙስ ዕለት በዚያው በጣሊያን ፓሌርሞ ነው የተከሰተው። 32 አስደናቂ ለግብ የቀረቡ ኳሶችን የሞከረችው ጣሊያን አራት ሙከራ ብቻ ባደረገችው ሰሜን መቄዶንያ መሸነፍ ግድ ሆኖባታል። አሌክሳንደር ትራችኮቭስኪ በመጨረሻው ሰዓት ያስቆጠራት የጨዋታው ብቸኛ ጎል ከዘጠኝ ወራት በፊት የአውሮፓ ዋንጫን ያነሳችውን ጣሊያንን ከኳታር አስቀርታለች። የብሔራዊ ቡድኑ አንጋፋ ተጫዋች ጆርጂዮ ቼሊኒ ራሱን ጨምሮ የቡድን አጋሮቹን ተበላሽተናል፣ ደግሞም ተሰባብረናል ሲል ስሜቱን ገልጿል። አሁን ስለ ሽንፈታችን ማውራት ከባድ ነው፣ ትልቅ ጉድጓድ ሆኖ ይቀራል ሲልም አክሏል። በ2018 የሩሲያ የዓለም ዋንጫም ያልተሳተፈችው ጣሊያን በዚህም እንደ ጎርጎሮሳውያኑ ከ1958 ወዲህ ለመጀመሪያ ጊዜ ከትልቁ የእግር ኳስ ውድድር መድረክ ለመራቅ ተገድዳለች። ለአራት ጊዜ የዓለም ሻምፒዮና መሆን የቻለችው ጣሊያን አሁን ደግሞ ለሁለተኛ ተከታታይ ጊዜ ከመድረኩ መራቅ ግድ ሆኖባታል። ባለፈው ሐምሌ ወር በተካሄደው ዩሮ 2020 ሀገራቸውን ለድል ያበቁት የጣሊያን ብሔራዊ ቡድን አሰልጣኝ ሮቤርቶ ማንቺኒ በዓለም ዋንጫ የምድብ ማጣሪያ የበላይነቱን ለስዊዘርላንድ አሳልፈው መስጠታቸው አሁን ዋጋ አስከፍሏቸዋል። ማንቺኒ በሰጡት አስተያየት በዚህ ክረምት ታላቅ ደስታን አጣጥሚያለሁ፣ ዛሬ ደግሞ ትልቁ ተስፋ አስቆራጭ ቀን ነው ብለዋል። ከዓለም 67ኛ ደረጃ ላይ የምትገኘው ሰሜን መቄዶንያ ከጣሊያን በ61 ደረጃዎች ታንሳለች። ሀገሪቱ ወደ ዓለም ዋንጫው ለማለፍ ቱርክን 3-1 ካሸነፈችው ፖርቹጋል ጋር የጥሎ ማለፍ የፍጻሜ ጨዋታዋን በነገው ዕለት ታደርጋለች። በሌላ ጨዋታ ደግሞ ቼክ ሪፐብሊክን ያሸነፈችው ስዊድን ሩሲያ በመታገዷ ምክንያት በቀጥታ ለፍጻሜው የጥሎ ማለፍ ጨዋታ ካለፈችው ከፖላንድ ጋር ትገናኛለች። ሌላዋ በኳታር አውሮፓን የመወከል እድል ያላት ዌልስ ደግሞ የጥሎ ማለፍ ጨዋታቸው የተራዘመውን የስኮትላንድና ዩክሬን አሸናፊ ለመቅጠም በመጠባበቅ ላይ ናት። ከሰሜን አሜሪካ ደግሞ ካናዳ ከ36 ዓመታት በኋላ ለመጀመሪያ ጊዜ ለኳታሩ የዓለም ዋንጫ ማለፏን ስታረጋግጥ፣ ዩናይትድ ስቴትስና ሜክሲኮ ለማለፍ ከጫፍ ደርሰዋል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። ዝግጅቶቻችን እያጋባደድን ነው። የመጨረሻ ወዳደረግነው ርዕስ ደግሞ እንሻገር። ብዙዎቻችን እጅግ ስራ ሲበዛብን እና በተጨናነቀ ሁኔታ ውስጥ ስንሆን የምግብ ግብአቶችን ራሳችን ገዝተን ሰርተን ከመመገብ ይልቅ ወደ ምግብ ቤቶች ወይም ደግሞ ወደ ጎዳና ላይ የሚሸጡ ሰዎች ጎራ ማለት ይቀናናል። በሞዛምቢክ ይሄ ሁኔታ እጅግ መባባሱ ተሰምቷል። የቪኦኤ ዘጋቢዎች ይሄ ሁኔታ ጤና አኳያ ያለው ዳፋ ምን ይመስላል ሲሉ አጠር ያለ ዘገባ ሰርተዋል። ቀጥ ያቀርብላችኋለሁ። ሁሌ የሚቸኩሉና ይጣደፉ ከሆነ ጊዜ ውድ ይሆንና ጤናማ የሆነ ምግብ ማዘጋጀትና የተመጣጠነ ምግብ መመገብ በራሱ ትልቅ ፈተና ይሆናል። ፍላቪያ ጎሜ ስነ ምግብ ባለሙያ ናቸው። በጣም ብዙ ሰዎች ስራ ቦታ ስለሚሆኑ እቤት ውስጥ ምግብ ለማብሰል የሚሆን ጊዜ የላቸውም። ስለዚህ ወደ ፈጣንና ወደ ታሸጉ ምግቦች ፊታቸውን ያዞራሉ። አብዛኛውን ጊዜም እነዚህ የታሸጉ ምግቦች ጤናን ይጎዳሉ። ማውሮ የተሰኘው ወጣት ሁለት ቦታ እንደሚሰራ ይናገራል። የመጀመሪያው ለአንድ መንግስታዊ ያልሆነ ተቋም ባነቃቂነት ማገልገል ሲሆን፣ በሁለተኛው ተቋም ደግሞ ሂሳብ ክፍል በመሆን ያገለግላል። ማውሮ በእነዚህ ሁለት ስራዎች መካከል ጤናማ የሆነ ምግብ ማዘጋጀት እንዳቃተው ይናገራል።
ስራዬ ላይ ስለሆነ ምንም አልበላም። እቤት ስገባ ያግን ነገር ለመመገብ እጥራለሁ። የስራ ፕሮግራሜም ጤናማ ለሆነ አመጋገብ የተመቸ አይደለም። አንዳንዴ ጠዋት፣ ሌላ ጊዜ ደግሞ ከሰዓት ነው ስራ የምገባው። ይሄ ሲሆን ይዘባረቅና ጤናማ የሆነ ፕሮግራም አድርጎ ምግብ ማዘጋጀት ይከብዳል።
የስነ ምግብ ባለሙያዋ ሁሉም ሰው የተመጣጠነና ከሁሉም አይነት የምግብ ግብአቶች የተሰባሰበ አመጋገብ ላይ እንዲያተኩሩ ትመክራለች። ከኃይል ሰጪ ምግቦች እንደ ድንች፣ ዳቦ ካሉት፣ ከገንቢዎቹ ደግሞ ከባቄላና አተር እንዲሁም ደግሞ ቫይታሚን ካላቸው አትክልትና ፍራፍሬዎች ማካተት አለበት ትላለች። በከተማ አካባቢ ያሉ ሰዎችን አመጋገብ የሚጎዳው አንዱ ነገር ደግሞ በኢንተርኔት ላይ ያለ መረጃዎች መሆናቸውን ባለሙያዎቹ ይናገራሉ። የሰውነት ቅርጽን ለማሳመር በሚል ብዙ ሰዎች ገንቢ ምግቦች ላይ ብቻ ያተኩራሉ። በእርግጥ ሁሉም ሰው ተገቢ የሆነ መረጃ አለው ማለትም አይቻልም። በገጠር አካባቢዎች ጤናማ ምግቦችን የሚያመርቱ ቢሆንም ራሳቸው ግን እንደማይመገቡት የስነ ምግብ ባለሙያዋ ፍላቪያ ጉሜ ይናገራሉ። አትክልትና ፍራፍሬ እንዲሁም የስጋ ምርቶችን የሚያመርቱ ገበሬዎች ያመረቱትን በሙሉ በመሸጥ የተቀናበረ ምግብ ይገዛሉ ሲሉም ያስረዳሉ።
የተጠበሰ ዶሮ፣ የፍየል ስጋ የመሳሰሉና በፋብሪካ የተቀነባበሩ ምግቦችን ነው ገዝተው የሚመገቡት።
በተጣበበ ሰዓት ውስጥ የራስን ምግብ ማዘጋጀትን ካየነው አንዳንዶች መፍትሄ አግኝተውለታል። ማኦሮ ማኡንዜ የህግ ባለሙያ ነው። በስራ ቦታ የሚመገበው ምግብ ከቤቱ አዘጋጅቶ ይዞ እንደሚሄድ ይናገራል።
ቤት ውስጥ ምግብ ስናዘጋጅ የምንመገበውን ነገር መቆጣጠር እንችላለን። የውጭ ምግብ ከተመገብን ግን እነሱ ለገበያ ያቀረቡትን ነው የምንመገበው ማለት ነው። አንዳንዴ ታዲያ በተደጋጋሚ በርገር ልትበላ ትችላለህ። አብዛኛውን ጊዜም የተጠበሰና ለጤና ጠንቅ የሆነ ምግብ ነው የምንመገበው።
ቤት ውስጥ የተዘጋጀ ምግብን መመገብ ጤናን ለመጠበቅ ብቻ ሳይሆን ገንዘብ ለመቆጠብም ይረዳል። ነገር ግን በችኮላ ላይ ላለ ሰው ከውጭ የተዘጋጀና ደጋግመው ሲመገቡት የጤና ጠንቅ ሊሆን ይችላል ሁሌም ይኖራል።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
አድማጭ ተመልካቾቻችን የሰኞው ምሽት መጋቢት 19/2014 የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቀቀ። የምስተናግዳችሁ አምስሸነው ኤደን ገረመው፣ መሰናዶውን በመምራት ንጉሥ ታምሬ፣ በምስልና ድምፅ ቅጥሩ ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር በመሆን ነበር። በነገው ምሽት እንገናኝ እያለን እንሰናበታለን። ደህና እደሩ።